የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልማቱ ዘርፍ ለሀገራችን ብሎም ለዓለም እያበረከተችው ያለውን አስተዋጽኦ በተመለከተ ከአቶ ዘራየሁ ስሜ ጋር ያደረግነውን ቆይታ የመጨረሻ ክፍል ይዘን ቀርበናል። ማህበራዊ አገልግሎትና ልማትን ለማጠናከር ከተዋህዶ ልጆች ወይም ምዕመናን ምን ይጠበቃል? የዛሬው ዝግጅታችን ትኩረት ነው።
በዚህ ጉዳይ ላይ በተለይ በጣም ያለው አመለካከት ለልማትና ለማህበራዊ አገልግሎት ያለው አመለካከት በአጠቃላይ የትም ቦታ ላይ ብዙ የዳበረ አይደለም። አመለካከቱ ራሱ እንደው በቀላሉ ማነሳቸው ነጥቦች አሉ። ምናልባት አሁን በቅርብ የወጣውን የህዝብ ቁጥራ ውጤት አይተነው ከሆነ የኦርቶዶክሳውያን ቁጥር በ20 አመት ውስጥ ከ53-43% ነው የወረደው። ለምን ብለው መጠየቅ ያስፈልጋል መቼም አይደል? ይሄ ሁሉ ሰው እናት ቤተክርስቲያኑን ትቶ በሌሎች ሲጠለፍ በእውነት በስብከት ላይ ተወሰደው አይደለም። አስተምሮት ነው አውቆ ተረድቶት ነው የሌሎች እምነት ተከታይ የሆነው አይደለም። ትልቁ ቁልፍ ምስጢር በልማትና በማህበራዊ አገልግሎት ስም ይህንን አገልግሎት በመስጠት ብዙን የቤተክርስቲያን ልጆች የራሳቸው አድርገውታል። ይሄ የሚያመለክተው ምንድን ነው? ስብከተ ወንጌልን ብቻ በመስበክ ህብረተሰቡን ምዕመኑ መጠበቅ አይቻልም። የግድ አጣምረን ልማቱንም ማህበራዊ አገልግሎቱንም መስጠት መቻል አለበት። ቤተክርስቲያን በበለጠ አጠናክረ ከአስርቱ ህግጋት አምስቱ በማህበራዊ ሳይንስ ተመራማሪዎች ማህበራዊ ህግ ይሏቸዋል። አምስቱ ከእግዚአብሔር ህግነት ባሻገር ማህበራዊ ህግጋት ናቸው። ቤተክርስቲያን ትልቁ ከመንፈሳዊ አገልግሎት ባሻገርም ደግሞ የሚጠበቅባት ማህበራዊ አገልግሎት። ስለዚህ ህብረተሰቡን በዚህ በማህበራዊና በልማት አገልግሎት መድረስ መቻል አለበት። አሁን በተለይ እልም ያሉ ገጠር አካባቢዎች ላይ የልማትና ማህበራዊ አገልግሎትን በመስጠት ትልቁን በ40ና በ80 ቀን ያገኙትን ልጅነት ይለውጡታል። አለመማር አንድ ችግር ነው፣ በመስጠት ደግሞ ይወሰዳል። ይሄ ማለት በዘመን ሄሮድስ ክርስቶስን ለመግደል ሲፈልግ የነበረው ሄሮድስ ልጆቻቸውን በሙሉ የፈጀበት ትልቁ ሚስጥር ሰብስቦ እርዳታ ሰጣለው አምጡ ብዙ የሚባሉ ነገሮች አሉ። እነዛን ሁሉ ህጻናት የፈጀበት ምክንያት ማለት ነው። ዛሬ በተለይ ይሄንን ፕሮግራም የሚሰሙ አካላት ቤተክርስቲያናችን ጊዜውን በዋጀ መልኩ በማህበራዊ አገልግሎት በልማት እንቅስቃሴ ቤተክርስቲያኒቱ ከማንም በተሻለ ሊረዷት የሚፈልገው ነጥብ ላይ እንድትደርስ የድርሻችን መወጣት አለባቸው የሚል እምነት አለ። ለዚህ ደግሞ አሁን ከትላንት ይልቅ ዛሬ የተመቻቸው ሁኔታዎች አሉ። እኔ አንድ ምሳሌ ላንሳ። ለምሳሌ አንድ ቦታ ላይ ስንሄድ ለቢሮ ስራ የኛው የማህበሩ አባላት ለስራ ይሄዳሉ። አንድ ወረዳ ላይ በጣም ሩቅ ነው። እዛ ወረዳ ላይ ሲሄዱ የፕሮጀክቱን ስራ ለማስጀመር ያው የሚያስፈልገው የሰው ኃይል ቅጥር መፈጸም ያስፈልጋል። ያን ቅጥር ለመፈጸም ምዝገባ ሲጀምሩ እኔ እንግዲህ የከተማው ህዝብ ሁሉ ወጥቶ ስራ ለመቀጠር ተመዝግቧል። የሚመዘገበው ሰው ጠቅላላ ግን ማህተም አስሯል። እና የነበሩ ሰዎች እንደው ምን አይነት የክርስቲያን ሀገር ነው እያሉ ይመዘገቡ። ምዝገባው ካለቀ በኋላ ከተመዝጋቢዎች ውስጥ እንደው እንዲቀጠር የፈለገ ከስራቸው ይላል። በኋላ ይጠይቁታል፣ ማሙሽ ይሄ ሁሉ ሰው ክርስቲያን ነው ወይ? እንዴት ደስ የሚል ሀገር ነው ብለው ይጠይቁታል። ከስራ በኋላ ማለት ነው። አይ ጋሼ ይሄ ሁሉ እኮ ኦርቶዶክስ አይደለም ማለት ላይ ልጁ ይደነግጣል። ታዲያ ምንድን ነው የሁሉ ኦርቶዶክስ ካልሆነ ምንድን ነው ብሎ ይጠይቋል። አይ ፕሮቴስታንት ነው። ታዲያ ለምን ማተም አሰሩ? ኦርቶዶክስ ካልሆን አትቀጥሩንም ብለን ነው አሉት። እኛ ኦርቶዶክስ መሆናችንን በምን አወቃችሁ ብሎ ጠየቀው። አይ ጋሼ ትላንትና እዚህ ከተማ ስትገቡ ቤተክርስቲያን ስትሳለሙ አይተናችኋል። ስለዚህ ትላንት ማታ ሙሉ የከተማው ህዝብ ክር ሲገዛ ነው ያደረው። ማታ ማስሮ ሊመሰገን መጣ። በኋላ አንድ ጥያቄ ጠየቀው። ይሄ ማህበሩ አባል ለምን እንደዚህ ያሰብካል? አይ እዚህ ከተማ ውስጥ ብዙ የሌሎች እምነት ተከታዮች ድርጅቶች አሉ። የሚቀጥሩህ የእነሱ እምነት ተከታይ ከሆንክ ነው። ኦርቶዶክስ ከሆንክ አይቀጥሩህም ብሎ መለሰል። እና አሁን አንድ የሌላ እምነት ተከታይ ነህ? አዎ። እና ልጁ ገርመውና አሁን እኔ ብቀጥርህ ስራ አለው ኦርቶዶክስ ትሆናለህ ወይ አለው። ምን ብሎ እንደመለሰለት ታውቃለህ? እማምላክን እሆናለሁ ነው ያለው። ምን ያህል የስነ ልቦና ጫና አለ ህብረተሰቡ ላይ። መኖር በማይችል ሶሳይቲ ለመኖር እየከበደው ያለ ህብረተሰብ ክፍሉ ሞልቷል። እነዚህን ትምህርት አስተምረን ብቻ ነፃ ይወጣሉ ማለት ከባድ ማወቅ አለባቸው። ከዚሁ አንጻራዊ በሆነ መልኩ ማለት ነው ደግሞ እስቲ ቅዱሳን መካናትን ውሰድ፣ ገዳማትን፣ አድባራትን፣ የአብነት ትርቶችን ውሰዳቸው። የቱ ጋር ያሉት? ከትላንት ልቅ ዛሬ የተዘጉት ቁጥር ብዙ ነው። በጣም ብዙ ነው የተዘጉት ቁጥር። በጅማ ሀገረ ስብከት ከ282 ቤተ ክርስቲያናት 13% ብቻ ነው አገልግሎት የሚሰጠው። 87% አገልግሎት የሚሰጥበት ሁኔታ አይደለም። አዲስ አበባ ሎተሪ የሚያዞሩት ተማሪዎች እነማን ናቸው? የሚያዞሩት ሰዎች እነማን ናቸው ብለን ብናይ ማየት ይቻላል። ከተለያዩ የአብነት ትምህርት ቤቶች ፈልሰው የመጡ ናቸው። ራሳቸውን የሚችሉበት የልማትና የማህበራዊ አገልግሎት በሌለበት ሁኔታ ላይ ብዙ ሰው ብዙ አባቶች፣ ብዙ ተማሪዎች ለከተማ ስደት ነው እየተደረጉ ያሉት። ያ ምንናፍቃቸው ጥንታውያን አብያተ ክርስቲያናት ያለ ጥባቂ ሊቀመጡ ነው። እምንናፍቃቸው ሁሌ እንዲኖሩን የምንፈልጋቸው የሊቃውንቱ ትምህርት ቤት ወንበር ሊታጠፍ ነው፣ ጉባኤው ሊዘጋ ነው። ይህን ከመመለስ አንጻር ለስብከተ ወንጌሉ እንደምንደክም እንደምንሮጥ ሁሉ ለልማት ስራው ራሳቸው መቻል አለባቸው። ጥላ ተዘቅዝቆ የሚለመንበትን ጊዜ መናፈቅ መቻል አለበት። ይህንን ባህል አሁን ባህል ሆኖናል። ይህን ባህል ማቆም አለበት። አሁን ጥሩ ጅምሮች አሉ። በአጠቃላይ ቤተክርስቲያኒቱ ያለው እንቅስቃሴ በልማትና በማህበረ አገልግሎት ጥሩ ጅምሮች አሉ። ማህበረ ቅዱሳንም ይህንን ጉዳይ ብሎ ይይዞታል። በሰፊው የተንቀሳቀሰበት ነው ያለው። በአመት እንኳን ከ25 በላይ የልማትና የማህበረ አገልግሎት ፕሮጀክቶች ይሰራል። ከ25 በላይ በባለፉት 5 ዓመታት ብቻ ስንመለከት 45 ቦታዎች ላይ ከ51 በላይ የልማትና የማህበረ አገልግሎት ፕሮጀክት ነው ይሰራል። ይህ ሁሉም የሚመጣው ከየት ነው? የተለያዩ በጎ አድራጊዎች በሀገር ውስጥም በውጭም ያለው ችግሩ ያገባኛል፣ ይመለከተኛል፣ የዚችን ቤተ ክርስቲያን በጓ ነው የሚመኙላት አካል ሁሉ ጊዜ ያለው ጊዜ ይሰጣል፣ እውቀት ያለው እውቀት ይሰጣል፣ ገንዘብ ያለው ገንዘብ ይሰጣል፣ በአይነት መስጠት የሚችል በአይነት ይሰጣል። እንዲህ ተባብሮ ሁሉም ሰው ግብፃውያን የኮፕቲክ ቸርች፣ ኦርቶዶክሳውያን የግብፅ ኦርቶዶክስ ቤተ ክርስቲያን ትላንት የነበሩበት ሁኔታ ዛሬ እኛ ካለነው በታች ነበር። ዛሬ ግን ለማንም ምሳሌ የሚሆን ደረጃ ላይ ደርሷል። ይህን ያመጡት በምንድን ነው? በመስራት ነው። ከተሰራ እግዚአብሔር አጋዥን አድርገን ከሰራን ብዙ ለውጥ ማምጣት ይቻላል። እና ህብረተሰቡ አጠቃላይ ይህንንም ፕሮግራም የሚሰማው አካል በትክክል ይህ ግንዛቤ ልማትና ማህበራዊ አገልግሎት በቤተ ክርስቲያኒቱ ስብከተ ወንጌል አገልግሎት ላይ ተጽዕኖ እንዳለው ብንሰራ በጎ ተጽዕኖ፣ ባንሰራበት ደግሞ የሚጎዳ የስብከተ ወንጌል አገልግሎትን የሚጎዳ ተጽዕኖ እንዳለው ትክክለኛ ግንዛቤ እንዲኖረው። ከዚያ ባለፈ ግን ለዚህ ስራ አጋዥ ሆነው ማንኛው የዚች ቤተክርስቲያን ልጅ ነኝ የሚል በዚህ ስራ ውስጥ እንዲሳተፍ ማድረግ የሚችለው ነገር እንዲያደርግ በሩ ክፍት ነው። ማህበሩም በሀገር ውስጥም በውጭ ያሉ በጎ አድራጊዎችን በማስተባበር ነው ይህንን የቤተክርስቲያን አገልግሎት የቤተክርስቲያኒቱን አገልግሎት እየደገፈ ያለው። እና ልማትና ማህበራዊ አገልግሎት የምእመኑ ሁሉ የጋራ አጀንዳ መሆን አለበት የሚል የማጠቃለያ መልእክት ነው።
በመጨረሻ ከዚሁ ጋር አያይዘው የሚያስተላልፉት መልእክት ካለዎት?
አጽንኦት መስጠት የምፈልገው ጉዳይ ማለት ነው አጥፍሮት መስጠት የምፈልገው ጉዳይ ቤተክርስቲያንን ማገልገል የአንድ ሰው ወይም የአንድ አካል ድርሻ ብቻ አይደለም። ቤተክርስቲያንን ማገልገል የቤተክርስቲያኑ ልጆች ሁሉ ድርሻ ነው። የሁሉም ድርሻ ነው። ስለ አገልግሎትም ስናነሳ ለምሳሌ ጥሩ ምሳሌ ባነሳል የእግር ኳስ ጨዋታን ብታነሳ በአንድ ስቴዲየም ውስጥ 50 እና 70 ሺህ ሰው ይገኛል። የሚጫወተው ግን 22 ሰው አይደለ? አገልግሎት ጋር ስትመጣ የ22 ሰው ስራ አይደለ? ቤተክርስቲያንን የማገልገል የካናት ድርሻ አለ፣ የመመናን ድርሻ አለ። ይህን ድርሻ በጠበቀው መልኩ ግን መተጋገዝና የሁሉም ሰው ድርሻ እንዲሆን ማድረግ ግን መቻል አለበት። ማህበረ ቅዱሳን ከትላንት ሲነሳ የነበረውን ነገር ዛሬ ለውጦታል የምንለው አንድ ውጤት ይማርም አይማርም ምሁር ይሁንም አይሁንም በቤተክርስቲያን ጉዳይ ላይ ግን ቤተክርስቲያንን አሮን አባቶቻችንን በማገዝ ግን ሁሉም ሰው ድርሻው እንዲሆን ትሉዱን እየቀየረው ነው የሚልነታል። እና እንደው ቤተክርስቲያንን ማገልገል ለጳጳሳት የሚሰጥ ጉዳይ ብቻ አይደለም። ቤተክርስቲያንን ማገልገል ለካህናት ለዲያቆናት ብቻ የሚሰጥ ጉዳይ አይደለም። በድርሻችን የምእመናናችን ማገዝ ያለብን ስርዓት መስራት አለብን። ልማት ትልቅ ጉዳይ ነው። የልማት ጥገኛ የሆነ ምእመን ይዘን ሃይማኖት ተጻናለሽ ማለት ፈተናውስ መግባት ነው። በማህበራዊ አገልግሎት በሌሎች ጥገኛ የሆነ ምእመን ይዘን ቤተክርስቲያኒቱ ለነገው ትውልድ እናስረክባለን ማለት በራስ ላይ መዘበት ይመስለኛል፣ በራስ ላይ መቀለድ ይመስለኛል። ስለዚህ የዚህ ትውልድ ትልቁ ግዴታ በቤተክርስቲያኒቱ አገልግሎት በማህበራዊ በልማት ዘርፍ ቤተክርስቲያኒቱ እንድትሆን በምንፈልገው ጉዳይ ላይ እያንዳንዱ ትውልድ እያንዳንዱ የዚህ ቤተክርስቲያን ልጅ ይመለከተዋል። ለዛ ነው ቅድም የጋራ አጀንዳ ያለ ሰዎች በተለያየ መልኩ ሊያዩ ይችላሉ አይደል? የጋራ አጀንዳ ግን አላችሁ። ቤተክርስቲያን በአንድ ቤተክርስቲያን እናምናለን አይደል? ከትምህርት ሃይማኖትም ጋር የሚጻናቃል እና የጋራ አጀንዳችን ነው፣ የሁሉም ድርሻ ነው። ደው በእያሉበት ሰዎች ለዚህ ጉዳይ እንዲሰሩ የመጨረሻ መልእክቴን ማስተላለፍ ፈልጋለሁ።